Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማም እዚያን ጋቢና ከጎን ያብራኛለች።
ዛሬ ሄኖክ የለም። አድማጮቻችን ሰላም፣ እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያ 108 የአገር ውስጥ 14 ደግሞ የውጭ በጎ አድራጎት ድርጅቶች መዘጋታቸው ተገለጸ። አብዛኞቹ የተዘጉት በጀት አጥተው እንደሆነ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋዬ ይናገራሉ።
አመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር እንሁን ብለው ነው።
የህግ ባለሙያና ለረዥም ጊዜ በጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤል ለበጎ አድራጎት ድርጅቶቹ መዘጋትና መዳከም ህጉና ህጉን የሚያስፈጽሙት የኤጀንሲ ሰራተኞች ምክንያት ናቸው ይላሉ።
የሆነ ኢነብሊንግ የሆነ የህግ ማዕቀፍ ያስፈልጋል። ከዛ መሰረተ ደግሞ እንደዚሁ ህጉን የሚተገብር ብቃት ያለው አካል ሊኖር ይገባል።
ሌሎች ዘገባዎችም ይኖሩናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ በድጋሚ ጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ በድጋሚ ተመልሼ መጥቻለሁ። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ከምግብ ጋር የተያያዙ በሽታዎችን ለመከላከል የገንቢነት አቅም ያለው የስኳር ድንች አይነት ምርት ያፈለቁ ተመራማሪዎች ቡድን የዚህ ዓመቱን የዓለም የምግብ ፕሮግራም ሽልማት አግኝተዋል። ድርጅቱ በየዓመቱ የሚሰጠው ሽልማት በዓለም ዙሪያ የምግብ ጥራትን ብዛትንና አቅርቦትን በማሻሻል ረገድ ስኬት ላስገኙት ሰዎች እውቅና ይሰጣል። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ኃላፊ ጌል ስሚዝ እና ሌሎች ባለስልጣናት ዛሬ በውጭ ጉዳይ ሚኒስቴር በተደረገ ስነ ስርዓት ተሸላሚዎቹን አስተዋውቋል። ሶስት መሰረታቸው አፍሪካ የሆነ የዓለም አቀፍ ድንች ማዕከል ተመራማሪዎችና አንድ ስለ ምግብ ጥናት የሚያደርግ የአሜሪካ ተቋም ተሸላሚዎች ሆነዋል። ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ከወሰነች ወዲህ የህብረቱ መሪዎች ከብሪታንያ ጋር ስለሚኖራቸው የወደፊት ግንኙነት መነጋገር ጀምረዋል። የጀርመን ቻንስለር አንጌላ መርከል ዛሬ በምክር ቤት ንግግር ሲያደርጉ ብሪታንያ የአውሮፓ ህብረት አባል በመሆን ታገኝ የነበረውን ጥቅማ ጥቅም የምታጣ ቢሆንም የኔቶን ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ቅርብ አጋር መሆኗ ይቀጥላል ብለዋል። በሌላ የብሪታንያ ዜና የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን ዛሬ ሀገራቸው ከአውሮፓ ህብረት ለመውጣት ከወሰነች ወዲህ ለመጀመሪያ ጊዜ ከአውሮፓ ህብረት መሪዎች ጋር ለመነጋገር ወደ ብራስልስ ሄደዋል። ብሪታንያ የፍቺውን ሂደት እንዴትና መቼ ነው የምትጀምረው የሚሉ ከባድ ጥያቄዎች ቀርበውባቸዋል። ብሪታንያ አቋሟን ግልጽ እንድታደርግ እፈልጋለሁ፣ ዛሬ ነገ ማለዳ ሶስት ሰዓት ላይ ሳይሆን በቅርቡ ሲሉ የአውሮፓ ህብረት ኮሚሽን ፕሬዚዳንት ተናግረዋል። የኮሚሽኑ ፕሬዚዳንት ይህን ያሉት ዛሬ በተደረገው የአስቸኳይ ጊዜ የስብሰባ ላይ ነው። የብሪታንያ መሪዎች ግን የፍቺውን ሂደት ለመጀመር እየቸኮሉ አይመስሉም። ከስልጣናቸው ለመሰናበት የጠየቁት ጠቅላይ ሚኒስትር ዴቪድ ካሜሮን ከአውሮፓ ህብረት አባልነት የመውጣቱን ሂደት የሚጀምረው እሳቸው ሳይሆኑ የሚተካቸው ሰው እንደሚሆን ግልጽ አድርገዋል። የካሜሮን ወግ አጥባቂ ፓርቲ እሳቸውን ተክቶ የፓርቲው መሪ የሚሆነውን ሰው የመምረጡን ሂደት በመጪው ሐሙስ የመጀመር እቅድ አለው። እስከ መጪው ነሐሴ ወር ባለው ጊዜ ውስጥ ተተኪውን ሰው ይሰይማል ተብሎም ይጠበቃል። ፈረንሳይና ሌሎች የአውሮፓ ህብረት አባል ሀገሮች ግን ብሪታንያ የፍቺውን ሂደት እንድታፋጥን ይፈልጋሉ። ምክንያቱም ሂደቱን ባጓተተች ቁጥር በኢኮኖሚው ላይ የደረሰው ጉዳት ሊባባስ ይችላል የሚል ስጋት አላቸውና። በመጨረሻም የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ በተወለዱባት ገጠር ያለውን የግል ቤታቸውን ለማደስ ከወጣው የመንግስት ገንዘብ 3% ወይም $500,000 መልሰው መክፈል ይኖርባቸዋል ሲል የደቡብ አፍሪካ የገንዘብ ሚኒስቴር አስታውቋል። የሀገሪቱ ከፍተኛ ፍርድ ቤት ዘገባውን ተቀብለዋል። ፕሬዚዳንቱን የሚቃወሙ ሰዎች ግን አሁንም እንዳረኩ ገልጸዋል። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ዛሬ የሰጠውን ብይን ካጠናቀቀ በኋላ ዙማ ገንዘቡን ለመክፈል የ45 ቀናት የጊዜ ገደብ ይሰጣቸዋል። ዙማ ከተማ የግል መኖሪያ ቤታቸውን ለማደስ በወጣው 23 ሚሊዮን ዶላር የመንግስት ገንዘብ ካለ አግባብ ተጠቅመዋል ሲል የሀገሪቱ ከፍተኛ ጸረ ሙስና አካል አቻ አምና ሁኔታው ማሳለፉ ይታወሳል። የዙማ ወገኖች በበኩላቸው የተደረገው እድሳት ለፕሬዝዳንት መደረግ የነበረበት የጸጥታ ጥበቃ መሰረት ነው ይላሉ። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ 108 የሀገር ውስጥና 14 የውጭ ግብረሰናይ ድርጅቶች እንዲዘጉ ተደርጓል። ሌሎች 167 ድርጅቶች ደግሞ የጽሑፍ ማስጠንቀቂያ እንደተሰጣቸውና መሻሻል እንዲያደርጉ ዛሬ በተጠራ የምክክር ስብሰባ ላይ መታዘዛቸውም ተዘግቧል። አብዛኛዎቹ የተዘጉት በጀት አጥተው እንደሆነ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሙኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋይ ለቪኦኤ ገልጸዋል። የህግ ባለሙያና ለረጅም ጊዜ በጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤል ለድርጅቶቹ መዘጋትና መዳከም ምክንያቱ ህጉና ህጉን የሚያስፈጽሙት የኤጀንሲ ሰራተኞች ናቸው ይላሉ።
ይህንኑ በተመለከተ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋዬን ማምሻውን አነጋግሬያቸው ነበር። ያሉበት ሁኔታ እንደማይመች ገልጸው አጠር ያለ ለጠየኳቸው ጥያቄ አጠር ያለ ምላሽ ሰጥተውኛል።
ተዘጉት አንደኛው ያው ፈንድ አጥተው ነው። ፈንድ አጣን ብለው ለሶስት አመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊር እንሁን ብለው ነው። ሌሎቹ አንዳንዶቹ ደግሞ በአደረጃጀት ነው። አብዛኛው አሁን በነገርኩት ነው። አንድ ሁለት የሚሆኑ ድርጅቶች ከዚህ አደረጃጀታቸው ማህበር መሆን ሲገባቸው የበጎ አድራጎት ድርጅት ነን ብለው እንትን አሉ። ስለዚህ ወደ ያንን ትተው ወደ ማህበር ተቀይረው ነው። ሌላው ህግ በመጣስ በመመሪያዎች በህጎቹ መሰረት ባለመስራታቸው የተዘጉ ጥቂት ድርጅቶችም አሉና እነዚህ ናቸው ምክንያቶቹ ዋና ዋና።
108 የሀገር ውስጥ የበጎ አድራጎት ድርጅቶች 14 ደግሞ የውጭ ተዘግተዋል። እነዚህ በምን ያህል ጊዜ የተዘጉ ናቸው?
በዘጠኝ ወር ነው። አዛው ሪፖርቱ ላይ እንዳለው በዘጠኝ ወር ነው።
አብዛኞቹ ለዚህ እንደ ምክንያት የሚያነሱት የበጎ አድራጎት ድርጅቶች ማህበራት አዋጅና እሱን ለማስፈጸም የወጡ መመሪያዎች አላሰራ እንዳሏቸው ነው።
ህጉ ላይ አሁን መጀመሪያ እኮ ህጉ ምንድን ነው የሚለው ከምታገኙት ፐርሰንት 70%ን ለአላማ አውሉ ነው። ጭራሹም ምንም ብሩን አግኝተው ስራም አልጀመሩ ህጉ አላሰራንም ለማለት ፈቃድ ወስደ እነሱ ከአላማቸው ውጪ ሌላ ስራ ለምሳሌ አሁን የሃይማኖት ስራ መስራት አይቻልም፣ በጎ አድራጎት ስራ እንሰራለን ብለው የሃይማኖት ስራ ሲሰሩ የተገኙና ፈንዱን እዛ ላይ ያዋሉ። ሌላው 730 የሚለውን ህግ ያልጠበቁ በመብት ጉዳይ መስራት የለባቸውም የተባሉ መብት ጉዳይ ላይ የሰሩ እነዚህ ነው የመሳሰሉ ናቸው።
በመብት ጉዳይ ላይ ለምንድን ነው መስራት የለባቸውም የተባሉት?
ያ ሌላ ነገር ነው። በቃ አዋጁ ያንን ነው የሚለው። የሀገሪቱ አዋጅ መብትን የሚሰራው ኢትዮጵያዊ ዜጋው ብቻ ነው ተብሎ በህግ ተደንግጎ
የህግ ባለሙያና ለረጅም ጊዜ በጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤልን ለበጎ አድራጎት ድርጅቶቹ መዘጋትና ለበጀት እጥረት የሚጠቀሰው ምክንያት ምንድን ነው ስል ጠይቂያቸው ነበር።
ይህ እንግዲህ የፈንድ ማጣት የተለያዩ ምክንያቶች ይኖሩታል። ግን ማለት አሁን በእኛ ሀገር በተለይ ባለው ተጨባጭ ሁኔታ ከህጉ ጋርም ተያይዞ ያለ ችግር አለ። ራሱ ይሄ የበጎ አድራጎት ድርጅቶችና ማህበራትን ለማስተዳደር የወጣ አዋጅ ከእሱ ጋርም ተያይዞ ማየት ይቻላል። እዛ ላይ አሁን የገንዘብ አጠቃቀምን የገንዘብ አሰባሰብን በሚመለከት በጣም ገዳቢ የሆኑ አንቀጾች አሉት። ለምሳሌ ሀገር ውስጥ ያሉ ድርጅቶች ከውጭ የበጎ አድራጎት ድርጅቶች ጋራ አብረው በሽርክና እንዳይሰሩ የኤጀንሲው ጋር ያሉ ሰዎች ይከለክላሉ። ህጉን በጣም በጠባቡ በመተርጎም ለምሳሌ አንድ የውጭ ድርጅት ሀገር ውስጥ ያሉ የበጎ አድራጎት ድርጅቶችን እየረዳ ከእነሱ ጋራ በፓርትነርሺፕ መስራት ቢፈልግ ያንን የውጭ ድርጅት ገንዘብ በሙሉ አስተዳደራዊ ወጪ ነው፣ እንደዚህ ያለ ስራ መስራት አትችልም ብለው ህጉን በጠባቡ በመተርጎም ህጉ ላይ እንግዲህ ህግ በሚወጣበት ጊዜ ዋናው በመብት ላይ ግልጽ የሆነ ገደብ ለማስቀመጥ ነው። ግልጽ የሆነ ገደብ በሌለበት
በጣም እንደዚህ አጥብቦ በመተርጎም ኤጀንሲው ጋር ያሉ ሰራተኞች እና ኃላፊዎች እንዲህ አይነት ትርጉም በመስጠት ለምሳሌ የውጭ ድርጅት ሀገር ውስጥ ካሉ ጋራ አብሮ አንድ ላይ በጋራ ፓርትነር አድርጎ መስራት አይችልም። ይሄ አንዱ ችግር ነው። ከዛ በተረፈ ደግሞ ከውጭም በማሰባሰብ ጉዳይ ላይ እንደዚሁ ብዙ ለጋሾች ህጉን በማየት ገንዘብ አይሰጡም እና አለ። ለእኔ አንዱና ዋነኛው ህጉ ራሱ ያመጣው ችግር ነው። ሁለተኛው ነገር ደግሞ ምንድን ነው? ህገ መንግስቱ ላይ በግልጽ የሰዎች የመደራጀት መብት የተቀመጠ የመደራጀት መብት እና ለሁለት አመት ድረስ አንድ ስራ ካልሰራ አንድ ድርጅት ይዘጋ የሚል ህገ መንግስታዊም አይደለም ህጋዊም አይደለም። ይሄ እንግዲህ ህጉ ላይ በግልጽ እንዲህ ተደርጎ ተቀምጧል። ሁለት አመት ፕሮጀክት ካልሰራ ይዘጋል ይላል። ይሄ እንግዲህ ከህገ መንግስቱ ጋር ይሄዳል። የሰዎች የመደራጀት መብትንስ አይጎዳም ወይ? ሰዎች የግድ ፕሮጀክት ለመተግበር ብቻ ነው ወይ የሚደራጁት የሚለው ይህም ሌላው እንትን ነው፣ ሊመለስ የሚገባው ነገር ነው። እና ሁለት አመት ስራ አልሰራችሁም ብሎም መዝጋቱ ሌላኛው ችግር ነው። አንዱ ብዙዎቹ የሚዘጉበት ሌላኛው ምክንያት ደግሞ ምንድን ነው? 70/30 የሚባል በጣም ገዳቢ የሆነ መመሪያ አለ በኤጀንሲው የወጣ ብዙ ነገሮችን እነዚህ አስተዳደራዊ ወጪዎች ናቸው በሚል መድቦ የምታመጡትን ገንዘብ መጠቀም ያለባችሁ በእንደዚህ እንደዚያ ነገር ብቻ ነው በሚል የሚያስቀምጥ መመሪያ አለ እና ያ መመሪያም ራሱን የቻለ እንዲሁ ችግር አለው።
ከመብት ጋር ከማስተማር ስራ ጋር ደግሞ እንዲሰሩ የሚፈቀድላቸው ሀገር ውስጥ ያሉት ናቸው አይደል?
ከመብት ጋር ተያይዞ እንግዲህ በህጉ መሰረት እንዲሰሩ የተፈቀደላቸው ከውጭ ገንዘብ የማይቀበሉ ድርጅቶች ብቻ ናቸው። እነዚህም እንግዲህ ቁጥራቸው በጣም ውሱን ነው። አሁን መብት ላይ እየሰሩ ያሉ የበጎ አድራጎት ሆነው እንደዚህ አክቲቭሊ ማለት ስራ ላይ ሆነው ያሉ በጣም በጣም ውሱን ናቸው ያሉት። እነዚህም ሀገር ውስጥ ያለ ገንዘብ ሊያሰባስቡ አይችሉም። ምክንያቱም ያው ያለንበት የሀገራችንም የኢኮኖሚ እድገት አለ፣ የህዝቡም ለእንደዚህ አይነት ነገር ገንዘብ የመስጠት ነገር አለ። በጣም አስቸጋሪ ነው። ምንድነው አንዱ እንትኑ ህጉ ላይ በተቻለ መጠን ሀገር ውስጥ ያሉ ድርጅቶች ሀገር ውስጥ ያለ ሪሶርስ ሞቢላይዝ እንዲያደርጉ ይጠይቃል። በአንጻሩ ደግሞ እንደገና ተመልሶ ይሄንን ሪሶርስ ሞቢላይዝ ለማድረግ የተቀመጡት ህጎች በፍጹም የሚሆኑ የሚያሰሩ አይደሉም።
እነዚህ ማህበራቱ መኖራቸው ምን ያህል ገንዘብ ይንቀሳቀስ ነበር? ለምሳሌ አንድ ሪፖርት የሲአርዲ ያወጣው ሪፖርት በ2012 ላይ ወደ $12 ቢሊዮን በእነዚህ አማካኝነት ይንቀሳቀሳል ይል ነበር። አሁን ይሄ ቁጥር አለ ዳታ ምን ያህል ሆኗል?
ይሄ እንግዲህ በፊት አሁን ልክ እንደተባለው እንደውም አንዳንድ ክልሎች ላይ የሚሰሩ የበጎ አድራጎት ድርጅቶች ክልሎቹ ታክስ ሰብስበው ከሚያገኙት ገንዘብን በላይ በበጎ አድራጎት ድርጅቶቹ የሚመጣው ገንዘብ እንደሚበልጥ ጥናቶች ያሳያሉ አንዳንድ ክልሎች ላይ። ስለዚህ እነዚህ የበጎ አድራጎት ድርጅቶች ገንዘብ በማሰባሰብ ረገድ ሀገር ውስጥ ትልቅ አስተዋጽኦ አላቸው። ቀደም ሲል እንደዚህ የተደረገ ጥናት ኢትዮጵያ ምናልባትም ቡና ሸጣ ከምታገኘው ገንዘብ የበለጠ በበጎ አድራጎት ድርጅቶች አማካኝነት ወደ ሀገር ውስጥ የሚገባው ገንዘብ ይበልጣል። ከገንዘብ አኳያ እንደዛ አድርገን ከመነዘር ነው። በእርግጥ የእነሱን ሚና በገንዘብ ብቻ እንደዚህ አድርገን መመንዘር የለብንም። የበጎ አድራጎት ድርጅቶች እና ማህበራት ኢኮኖሚውን ከመገንባት ከዛ ደግሞ በሀገሪቷ ውስጥ የሚካሄደውንም የዲሞክራሲያዊ ስርዓት ከማስፈን ከማጎልበት አንጻርም ጭምር ትልቅ ሚና ሊጫወቱ ይችላሉ እና ያላቸው እንደዚህ በኢኮኖሚ የሚሆን በዲሞክራሲ ስርዓቱ ላይ የሚሆን ሊያበረክቱ የሚችሉት አስተዋጽኦ ቀላል የሚባል አይደለም። ግን ለዚህ ምቹ የሆነ ኢነብሊንግ የሆነ የህግ ማዕቀፍ ያስፈልጋል። ከዛ በተረፈ ደግሞ እንደዚሁ ህጉን የሚተገብር ብቃት ያለው አካል ሊኖር ይገባል።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ ፓጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ ፓጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
በተለይ ዛሬ ከላይ ባሰማናችሁ ዘገባ የበጎ አድራጎት ድርጅቶችን በተመለከተ የተሰጡ አስተያየቶች ላይ አት ቪኦኤ አማሪክ ላይ አስተያየታችሁን ላኩልን።
በኤልኒኞ ምክንያት የተከሰተው ድርቅ ቢያበቃም አሉታዊ ተጽዕኖ እንደሚቀጥል የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታውቀዋል። ኮሚሽነር ምትኩ ለአሜሪካ ድምጽ በሰጡት መግለጫ እርዳታ የሚቀርብለት የህብረተሰብ ክፍል ከዚህ ማዕቀል ሊወጣ የሚችለው ምርት ከተሰበሰበ በኋላ እንደሚሆን አመልክተዋል። አቶ ምትኩን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
የኤልኒኖ ወቅት አብቅቷል። የክረምቱ ዝናብም ቀጥሏል። አምና በዚህ ሰዓት ግን ሁኔታው እንዲህ አልነበረም። ወቅቱን ጠብቀው ለስራ ለተገኙት በርካታ የዚች ሀገር አርሶ አደሮች ከወደ ላይ ያሰቡት አልመጣም፣ የለመዱት ሁኔታም አልቀጠለም። እናም ተፈጥሮ ፊቷን ስታዞር ማሳቸው ጾሙን አደረ። 10.2 ሚሊዮን የሚሆኑ ዜጎችም የእርዳታ ጥገኛ ሆነው ቆይተዋል። እነሆ ዘንድሮ ዝናብ እየበዛ እንጂ እያነሰ አይመስልም። በልግ አብቃይ በሆኑ አካባቢዎች ካለፈው መጋቢት ጀምሮ ዘንቧል፣ ጎርፍም አስከትሏል። ምህራብ ቀይ ለሚባሉት ደግሞ እነሆ ክረምቱ ዝናቡ ጥሩ የያዘ ይመስላል። በድርቁ ምክንያት የምግብ እጥረት ያጋጠማቸው ወገኖች ግን እንዲህ በአንድ ጊዜ ከተረጅነት ሊወጡ አይችሉም። የብሔራዊ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር ምትኩ ካሳ ዛሬ ለቪኦኤ እንዳብራሩት ድርቁ ቢያበቃም ተጽዕኖው በተለይም ምርት እስኪሰበሰብ ይቀጥላል።
ከውሃ ግኝት አኳያ ብሔራዊ ሜትሮሎጂ ኤጀንሲ እንደሚለው ወይም አጠቃላይ የዓለም አቀፍ ሜትሮሎጂ ተቋማት እንደሚሉት ድርቁ አብቅቷል። ምክንያቱም ድርቅ ከእርጥበት ጋር የሚገናኝ ስለሆነ ነው። በቂ እርጥበት ባለበት ድርቅ አለ ብሎ መውሰድ አይቻልም። ነገር ግን የድርቁ አሉታዊ ተጽዕኖ ይቀጥላል። እሱን ዋና መታወቅ የሚገባ የበልግ ዝናብ መዝነብ መጀመሩ ለሰውና ለእንስሳት ሀብቱ የውሃ አቅርቦት ማቅረብ መቻሉ ጠቀሜታ አለው ብያለሁ። ነገር ግን ከምግብ አቅርቦት ምክንያቱም ለደራሽ እርዳታ የምናቀርበው ያመረተው ምርት በሌለበት ወይም ሊገዛ የሚችልበት ሁኔታ በሌለበት ላለ ህብረተሰብ ነው። ያ ስላለ እርዳታ የሚቀርብለት ህብረተሰብ ከእርዳታ ማዕቀፍ ለመውጣት ግዴታ ምርት ሊደርስለት ይገባል። ለዚያን ምርት መቼ ነው የሚያገኘው ከተባለ በልግ አብቃይ ከሆነ በልግ ላይ ነው፣ ምዕራብ አብቃይ ከሆነ ምዕራብ አዝመራ ላይ ነው።
ወራት ስንገልጸው በልግ አብቃይ የሆነው በዚህ ነው እያሉ ያብራራሉ።
ነሐሴና መስከረም ላይ፣ ምዕራብ አብቃይ የሆነው ደግሞ ታህሳስ ጥር አካባቢ ላይ ይወጣል ከእርዳታ ማቀፉ ማለት። እስከዛ ድረስ ግን ምንም ነገር ስለሌለው ይረዳል።
እናም አንዳንድ የእርዳታ እንቅስቃሴዎች ከዝናቡ መጀመር በኋላም እንደሚቀጥሉ አቶ ምትኳ አስረድተዋል።
አልሚ ምግብ ቀጣይነት አለው፣ የጤና አገልግሎት ቀጣይነት አለው፣ የውሃ አቅርቦት ከድርቁ ማቆም ጋር ተያይዞ በቂ ዝናብ በመገኘቱ የውሃ አቅርቦት አይኖርም። የበቦት የማጓጓዝ ሌሎች ነገሮች አይኖሩ። ለዚህ የሚቆሙ ስራዎች አሉ። የሰውና የእንስሳት አቅርቦት እና የእንስሳት መናወቀው አቅርቦት አቁመናል። አሁን ሁሉም አካባቢ በተሳካል ሁኔታ የዝናብ ስርጭቱ በመኖሩ ምክንያት የተቀሩቱ ስራዎች ግን ቀደም ብሎ በነበረ ሁኔታ እንደቀጠሉ ናቸው ያሉት። ለዚህ በሁለት መልክ ነው መታየት የሚገባ። ከሜትሮሎጂ አኳያም ይታያለ፣ እንደዚሁም ደግሞ ከድርቁ አሉታዊ ተጽዕኖ ጋር ተያይዞ ቀጣይነት ያላቸው ስራዎችም በራሳቸው ፈርጅ ነው መታየት የሚገባቸው።
የበልግ አብቃይ በሆኑ አካባቢዎች የሰውና የእንስሳት የመጠጡ አቅርቦት ችግር መፈታቱን፣ የእንስሳት መኖ አቅርቦት ችግርም እንደዚሁ መቀረፉን ጠቁመዋል። አሁን ያለው የተረጂዎች ቁጥር መቀነሱ የሚታወቀውም በመካሄድ ላይ ያለው የበልግ ግምገማ ሲጠናቀቅ መሆኑን አቶ ምትኩ አመልክተዋል። ለዚህም ከፌዴራልና ከክልል መንግስታት እንደዚሁም ከአጋር ድርጅቶችና ከተባበሩት መንግስታት ተቋማት የተውጣጡ አካላት ያሉበት ቡድን ካለፈው ግንቦት መጨረሻ ጀምሮ ወደ ተለያዩ አካባቢዎች መንቀሳቀሱን ተናግረዋል። የዚህን ግምገማ ውጤት መነሻ በማድረግም የተረጂዎችን ቁጥር እንደሚከልሱ አስታውቀዋል። አሁን እየዘነበ ያለውን ዝናብ በመጠቀም የሚካሄደው የመኸር ወይም የክረምት ምርት ውጤት ደግሞ ከፊታችን ህዳር ጀምሮ እንደሚገመገም አቶ ምትኩ አስታውቀዋል። ይህም ሆኖ በዚህ ክረምት ዝናብ ምክንያት ሁሉም ተረጂዎች ራሳቸውን ይችላሉ ማለት አይደለም። አቶ ምትኩ እንደሚያብራሩት
ለዚህ የመኸር ግምገማው ይዞት የሚመጣ ውጤት አለ። አሁን የመኸር ግምገማ ይዞት የሚመጣው ምንድን ነው? የጎርፍ አደጋ ቢከሰት፣ የእንስሳት በሽታ ቢከሰት፣ የሰብል በሽታ ቢከሰት፣ እንደዚሁም ኪስ የሆኑ ቦታዎች ላይ ዝናብ በአገባብና በአወጣጥ የተስተካከለ ባይሆን ቁጥሩ ይነስ እንጂ የለድራሽ እርዳታ የሚያስፈልገው ሰው ሊኖር ይችላል። ስለዚህ ያ ግዴታ መሆን አለበት። በተለያዩ አግባቦች ሊደገፍ ስለሚገባው ከጥር 1 2009 አመተ ምህረት ጀምሮ ይሄን በፈረንጆቹ ከጃንዋሪ 2017 ጀምሮ ያ ዶክመንት ይኖራል። ያ ዶክመንት አሁን ያለውን አሃዝ ያህል ላይሆን ይችላል። ግን በተለያየ ምክንያት አሁን ከጎርፍ አደጋ ጋር ተያይዞ ከተለያዩ ቅጽበታዊ አደጋዎች ጋር ተያይዞ እንደ ድርቅ መሳሰሉ አዝጋሚ አደጋዎች ኬስ የሆኑ ቦታዎች ላይ በዝናብ ማነስ ወይንም በዝናብ መብዛት ጭምር ሊከሰቱ የሚችሉ ክፍተቶችንም ይዞ ሊመጣ ስለሚችል ይኖራል።
በተቀመጠው ስርዓት መነሻነት በየአመቱ የሰብል፣ የእንስሳት፣ የገበያና የሌሎች ሁኔታዎች ግምገማ እንደሚደረግ አቶ ምትኩ አስተዋውሰዋል። እናም በየአመቱ አንድ ጊዜ የሚወጣውን ሰነድ የማሳወቅ የበልግን አፈጻጸም ተከትሎ ደግሞ ያንኑ ሰነድ የመከለስ ስራዎች እንደሚሰሩ ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውንም አቶ ምትኩ ካሳንም እናመሰግናለን። እንግዲህ ዲጄ ፋትሱ ስራፌል እዚህ አጠገብ ይገኛል።
ሙዚቃ ሰዓት ነው።
ከዛ በፊት ግን የፌስቡክ ገጻችን ላይ አስተያየት ስጡን ባልነው መሰረት አስተያየት እየሰጡን ነው፣ እያደመጡን እንዳለ ከዛ ለማየት ይቻላል። ዳግማይ ሲሳይ የተባለ አንድ አድማጭችን የበጎ አድራጎት ድርጅቶችን በተመለከተ ህጉና ህጉን የሚያስፈጽሙት ማስፈጸም ላይ ነው ትልቁ ችግር። ምክንያቱም ኤንጂዎቹ በጣም ብዙ ገንዘብ አፍሰሰው በርካታ ስራ ይሰራሉና፣ እንደዚሁም ከህጉ ላይ ደግሞ እንግዲህ አዲስ የወጣ የበጎ አድራጎት ድርጅቶች አዋጅ አለ። ያንን አዋጅ ነው እየተፈጸመ ያለው። እሱ ላይ የተወሰኑ አርቲክሎች ወይም የተወሰኑ አንቀጾች መሻሻል ይገባቸዋል በሚል አስተያየት ሰጥቷል። ሱራፌል ምንድን ነው ያዘጋጀልን?
ለጋቢና አድማጮች ያዘጋጀሁት ሙዚቃ የተወዳጁን የኢዮብ መኮንን ኦሮምኛ በኦሮምኛ ስልት እንደ ቃል ቅርሰኛል በሙሉ የተጫወተው ሙዚቃ ነው ያዘጋጀውላቸው።
አዎ ኢዮብ እንግዲህ የዛሬ 3 ዓመት ነሐሴ ወር ላይ ነው ህይወቱ ያለፈው። በጣም ተወዳጅ ነው የኦሮምኛ ዘፈኑ። አስታውሰ ስለጋበዝከን እናመሰግናለን።
ለኢዮብ ወዳጆች እንዲሁም ለጋቢና አድማጮች
Pagati si rana kabde jalalti yonana te malsi pagati in pagati nara jalalana jira jalalti te natate gara mele kisi pagatu vera si rana kabde jalalti Malsi pakati si rana kebde jalalti yonana te malsi pakati yondofte walgara jalato agara nalora sinara ona basidara yondofte walgara Jaleto agara Nanora sinara Ona basidara Yondufte walgara Jalato agara Nanorar singara Onna basidara Rakate Siwewaide Todibde Sihimate Yubutinjira
ዲጄ ፋትሱንም ዮብ መኮንንም እናመሰግናለን። እንግዲህ ዮብ ነፍስህን በገነት ያኑረው እንላለን። አሁን ወደ ዋሽንግተን ዲሲ እናመራለን። በዋሽንግተን ዲሲ አንድ ዘጋቢያችን ያጠናቀረው ዘገባ ወደዛ እንሄዳለን። በቅርቡ ሪዮ ዴ ጄኔሮ ላይ የሚካሄደው 31ኛው የኦሎምፒክ ውድድር በትንኝ የሚተላለፍ የዚካ ቫይረስ እንደማያሳስበው የኦሎምፒኩ የኮሚቴ ዋና አስተባባሪ ሲድኒ ሌቪ ገለጹ። የቪኦኤ ባልደረባችን ካርሎ ካስትል ከዋሽንግተን ያጠናቀረውን ዘገባ መስታወት አራጋው ታቀርበዋለች።
ወቅቱ የክረምት ወራት ነው። በደቡባዊ ሃምስፌር የአካባቢው አየር መጠን በጣም የሚቀዘቅዝበት ጊዜም ነው። ወደ 150 የሚሆኑ ዶክተሮች፣ የጤና ተመራማሪዎች እንዲሁም የስነ ህይወት ጉዳዮች ላይ የሚወሰዱ እርምጃዎችን ስነ ምግባር የተጠበቁ መሆናቸውን የሚያረጋግጡ ባለሙያዎች ለዓለም አቀፉ የጤና ድርጅት WHO ከነሐሴ ወር ጀምሮ የስፖርት ውድድር የሚካሄድበትን የሪዮ ከተማና አካባቢ ለዚካ ቫይረስ አስጊ እንዳልሆነ የሚያረጋግጥ ጥናታዊ ጽሑፍን አቅርበዋል። በርካታ አትሌቶች የአይሪሹ የጎልፍ ተጫዋች ሮሪ ማክሮሪ እና የዩናይትድ ስቴትሱ አንጋፋው የቅርጫት ኳስ ተጫዋች ሊብሮን ጄምስን ጨምሮ በዘንድሮ የሪዮ የኦሎምፒክ ውድድር ላይ ላለመሳተፍ ወስነው ነበር፣ በዚካ ቫይረስ ጋር በተገናኘ ፍርሃት ስላደረባቸው። አሁን ወደ 4000 የሚሆኑ ሰራተኞች የመናፈሻ ቦታዎችንና የባህር ዳርቻዎችን በማጽዳትና በማስተካከል ላይ ይገኛሉ። ምንም አይነት ከዚካ ቫይረስ ጋር በተገናኘ የታመመ ሰው አላገኘንም ብለዋል የኦሎምፒኩ ኮሚቴ ዋና አስተባባሪ ሌቪ። የጤና ባለሙያዎች የትንኞችን መራባት የሚከላከል መድኃኒት ከወራቶች በፊት በከተማዋ ረጭተዋል። ውድድሩ በሚካሄድበት ጊዜም የትንኝ መከላከያና መድኃኒቱን መርጨት እንደሚቀጥሉ ሌቪ ተናግረዋል። ከዚህ በላይ የሚያሳስቡን ብዙ ነገሮች አሉን ያሉት ሌቪ ከዚካ ቫይረስ ሌላ ደህንነትንና የትራንስፖርት አገልግሎትን በተመለከተ በርካታ እንግዶችን እንደመቀበላችን መስተንግዶንም ማሰብ ይገባናል ብለዋል። የህዝብ የመጓጓዣዎችን ለኦሎምፒኩ ሲባል የተሻለና የተለየ እንዲሆን አድርገናል። ለምሳሌ በሪዮ የህዝብ መጓጓዣን የሚጠቀሙት 15 በመቶ የሚሆኑት ብቻ ነበሩ። አሁን በውድድሩ ምክንያት ወደ ከተማዋ የሚገቡት እንግዶች የህዝብ መጓጓዣ ፈላጊ ቁጥሩን ወደ 65 በመቶ ያሳድገዋል ብለዋል። የከተማዋን 6.3 ሚሊዮን ነዋሪ ጨምሮ ለስፖርት ውድድሩ ከተለያዩ ሀገሮች የሚመጡ ከ500,000 በላይ እንግዶቻችንን ደህንነት ለማስከበር ወደ 85,000 የደህንነት ጥበቃ ሰራተኞችን እናሰማራለን። ደህንነትን በተመለከተ ጠንካራ አሰራር አለን። ሪዮ ከዚህ ቀደም የዓለም አቀፉን የእግር ኳስና የታላቁን የሃይማኖት መሪ ባስተናገደችበት ወቅት ከፍተኛ ልምድን አዳብራለች። በዛን ወቅት የተጠቀምነውን የደህንነት ዘዴ ለዘንድሮም አጠናቅረን ተግባራዊ እናደርጋለን ብለዋል ሌቪ። የውሃ ጥራቱን በተመለከተ ሲያብራሩ 5 የመወዳደሪያ ቦታዎች ተዘጋጅቷል። በእርግጠኝነት የምናገረው ቢኖር 4ቱ በከፍተኛ ጥራት ዝግጁ መሆናቸውን ነው። የተቀረው አንዱ ጥራቱን የጠበቀ ለማድረግ በመጣር ላይ እንገኛለን በማለት ችግሩን ለመቅረፍ በመስራት ላይ እንደሆኑ አብራርተዋል። ዘንድሮ በሪዮ ዲ ጄኔሮ ለሚካሄደው ኦሎምፒክ ኮሚቴ ዋና አስተባባሪ ሲድኒ ሌቪ በመጨረሻ እንዳሉት እኛ ዓለም አቀፍ የስፖርት ውድድሩን በስኬት ለማስተናገድና የስፖርት ተወዳዳሪዎቹንም ጤንነት ሳይጓደል ውድድሩን ለማጠናቀቅ ከፍተኛ ጥረት በማድረግ ላይ እንገኛለን ብለዋል።
የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢናን ቪኦኤ በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አረጋው፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው።
የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።